ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። ዛሬም እንደተለመደው የመጽሐፍ ምሳሌን ጥናታችንን ይዘንላችሁ ቀርበናል። እንግዲህ እግዚአብሔር አምላካችን በሚኖረን ጊዜ ሁሉ ደግሞ መባርኮቱ እንደሚገናኘን ከዚህ ከቃሉም ደግሞ ብዙ ቁም ነገሮችን እንደሚያተርፍልን ይያመንን ወደ ዝግጅታችን እናመራለን። ወዳጆቼ እግዚአብሔር አምላካችን እኛን ካገኘን ቀን ጀምሮ በሰልፉም ሜዳ በጦሩም ሜዳ ቢሆን ድልን በድል እየሰጠን ጠላታችንን ከስራችን እየጣለ አው በአሸናፊነት እየመራን ነው። ክብርና ምስጋና ለርሱ ይሁን። ለዚህ አምላክ እንዲህ ይያልን ብናዜምስ ያንስበታልን? ወዳጆቼ በእውነት ኢየሱስ ክርስቶስ ወደ እርሱ ከተጠራችሁ በኋላ በፈተና ወጥመድ ወይንም ደግሞ በፈተና ቀንበር ማቃችሁ ታውቃላችሁን? እግዚአብሔርስ በዛ ዘክት ውስጥ ተዋችሁ ወይንስ እጁን ልኮ በከፍታ ላራመዳችሁ? በለክሶ እየተራመዳችሁ ነው ወይንስ ደግሞ በደስታ? አዎ እግዚአብሔር አምላካችን ምን ጊዜም ቢሆን በዚህ አይነት መንገድ ሲመራን ሊያሰለጥነን እምነታችንንም ሊያጎለብት ነው። እግዚአብሔር አምላካችን ደግሞ ነዶውን ሰብስበን የምዝጋና ነዶ ማለቴ ነው በርሱ ፊት በልልታና በደስታ እንድንዘምር ያደርገናል እንጂ በለክሶ እንድንራመዳ አደርገንም። አዎ እግዚአብሔር ይክበር ይመስገን። እስቲ እንደገና ዝማሬውን አብረን ብንሰማስ?
አረቱን ሰነጠከ ወሃውን አፈለከ እኛም ተጣን እረክተና በመንፈስ ደስሎና
አርገተው እግዚአብሔር
በየዕለቱ በየሰዓቱ እግዚአብሔር አምላካችን በከፍታ ላይ የምታራምደን በድንቅ አመራርህ ደግሞ ልጆችን መምራት የምታውቅበት የማታዳላ እውነተኛ አባት እውነተኛ ዳኛ ልዑል እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ነው ጌታችንና መድኃኒታችን ሆይ አንተን ፊት ለፊት እያየን አንተን እየተደገፍን እግዚአብሔር ሆይ በመውጣታችን እንባረካለን በመግባታችንም እንባረካለን። ቅዱስ 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 የሆንክ አንተ አምላካችን ሆይ ነፍሳችን አንተን ብላለች አንተም ደግሞ አሳልፈ ለጠላት ስለማትሰጠን እጅግ አድርገን እናመሰግናለን። የለቱን እንጀራችንን ካንተ ነው የምንጠባበቀው። እግዚአብሔር አምላካችን ሆይ ወደ ሰው ብንመለከት ዛሬ እጁን ቢዘረጋ ነገ ደግሞ ያጥፋል። ዛሬ ፊቱን ፈክቶ ብናገኘው ነገ ደግሞ ይጠቁራል። አቤቱ አምላካችን ሆይ የማትቀያየር የማትለዋወጥ እውነተኛ ዘመድ እውነተኛ ወዳጅ እንዳንተ ማን ነው? ስለዚህም ደግሞ አንተን ታምነናልና ክብር ተመስገን። በዘመናት ሁሉ ህዝብህን ያልጣልክ በዘመናት ሁሉ እግዚአብሔር አምላካችን ሆይ ህዝብህን ያላሳፈርክ ጌታ አንተ ነህና ስለዚህም ደግሞ እኛን በየለቱ በድል ተመራናል። በችግራችን ወቅት ፈጥነህ የምትደርስልን አንተ ነህ። እግዚአብሔር ሆይ ክብር ተመስገን። ዛሬም ደግሞ እንታመናለን። ለዛሬው ጥያቄያችን አንተ ፈጥነህ መልስ ሆነህልናልና እጅግና መሰግነሃለን። እግዚአብሔር ሆይ ወገኖቼ በልባቸው ውስጥ የቋጠሩት ነገር ምን እንደሆነ አላቅም። ጥያቄ የሆነባቸው ነገር ምን እንደሆነ አላቅም። ሸክም ምን እንደሆነባቸው አላቅም። እግዚአብሔር ሆይ ለነገው ጉዟቸው ለነገው ኑሯቸው እግዚአብሔር አምላኬ ሆይ የሚያወጠነጥኑት የሚደምሩትና የሚቀንሱት ነገር ምን እንደሆነ አላቅም። አንተ ግን እግዚአብሔር አምላኬ ሆይ በነገሮቻቸው ሁሉ ላይ አምላካዊነትን አባትነትን ኃያልነትን እንድታረጋግጥ እግዚአብሔር አምላኬ ሆይ ለልጆችህም ደግሞ የሚያርፍን ልብ እንድትሰጣቸው እለምንሃለሁ። የሚኖረንን ጊዜ ባርክልን። ቃልህን ስንማርሳለ አሁን ደግሞ በመካከላችን መንፈስ ቅዱስህን አፍስ። ለእያንዳንዳችን መገለጥን ስጥ። በመድኃኒታችን በጌታችን በኢየሱስ ክርስቶስ ባከበርከው በአንድ ልጅህ ስም ስትል አሜን። ጌታችን አድማጮች በዝማሬ ያገለገለንን ወንድማችን ብዙ አየው ገብረ ጻድቅን ሳናመሰግን አናልፍም። እግዚአብሔር ይባርከው። ዛሬ የምንመለከተው እንግዲህ መጽሐፈ ምሳሌ ምዕራፍ 3ን ይሆናል ማለት ነው። በዛሬው ምሽት ክፍለ ጊዜ ጥናታችን እግዚአብሔር አምላካችን ከዚህ ክፍል ደግሞ ድንቅ ነገርን ያስተምረናል። ጌታ የተመሰገነ ይሁን። ወዳጆቼ አሁን ወጣቱ በእድሜ ጎልምሷል። የራሱን ሕይወት መምራትና ኃላፊነትን ለመሸከምም በቅቷል። ከእንግዲህ ወዲህ ከእውነታ ጋር ፊት ለፊት የሚጋፈጥ ጥበብና ከዚህ በፊት ከነበረው በተለየ መልኩ ነገሮችን የሚያይበት የእድሜ ክልል ላይ ደርሷል። ስለዚህም እያንዳንዱ የሚወስደው እርምጃ ከእግዚአብሔር ቃል አንጻር ሊሆን እንደሚገባ ምክር ተሰጥቷል። እዚህ ላይ ጥበብ በአንስታይ ጾታ ተጠርታለች። ልብ በሉ፣ እዚህ ላይ ጥበብ የሚለው ቃል በአንስታይ ጾታ ተጠቅሶ እናገኛለን። ይሁን እንጂ ጌታ ኢየሱስ ክርስቶስ ጥበብ እንደሆነ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ ይሆናችሁ ከእርሱ ነው ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30ን ተመልከቱ። አስተዋላችሁ አይደል? እስቲ እንደገና ልድገመው። ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ ይሆናችሁ ከእርሱ ነው ይላል ሐዋርያው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30ን ተመልከቱ። እስቲ መጽሐፈ ምሳሌ ምዕራፍ 3 ቁጥር 1 የመጀመሪያው የጥናታችን ክፍል የሆነውን አብረን እንመልከት። ልጄ ሆይ ሕጌን አትርሳ ልብህም ትእዛዜን ይጠብቅ ይላል። ልብህም ትእዛዜን ይጠብቅ ሲል የሚያመለክተው ግዴታና አይደለም። አስተዋላችሁ? በዚህ ክፍል ትእዛዜን ይጠብቅ ልብህ ሲል የሚያመለክተው ግዴታና አይደለም። በዚህ ዘመን ሰዎች ስለ ግዴታ ብዙ ያወራሉ፣ ብዙም ይናገራሉ። እንዲህ ወይም እንዲያ ማድረግ ክርስቲያናዊ ግዴታችን ነው ሲሉ ይደመጣል። ወገኖቼ አነጋገሬ ምናልባት ላይጥማችሁ ይችል ይሆናል፣ ግን መነገር ያለበት እውነት ስለሆነ እናገራለሁ። ክርስትና ሙሉ በሙሉ በፈቃዳችን ለእግዚአብሔር የመሰጠት እንጂ የግዴታ ጉዳይ አይደለም። ዘማሪው አንተን እንዳልበድል ቃልህን በልቤ ሰወርኩ ማለቱን እናስታውሳለን። መዝሙር 119 ቁጥር 11ን ተመልከቱ። ስለ ወጣቱ ካህን ስለ እዝራ ደግሞ እስቲ እንዲህ የሚለውን ቃል እንመልከት። እዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበር ይላል። እዝራ ምዕራፍ 7 ቁጥር 10ን ተመልከቱ። እንግዲህ ከሰው በኩል ልብን ማዘጋጀት ይገባል ማለት ነው። ከእርሱ ጋር የተጠበቀ ግንኙነት ለነበራቸውና በአገልግሎቱ ማክተሚያ ላይ ከእርሱ ጋር ለነበሩት ደቀ መዛሙርት ጌታ ኢየሱስ የሚወደኝ ቢኖር ቃሌን ይጠብቃል፣ አባት የሚወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን በማለት መናገሩን እናስታውሳለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 23ን ልብ ይሏል። ዮሐንስ ምዕራፍ 14 ቁጥር 23 ወገኖቼ ጌታ ኢየሱስ ክርስቶስን አምላካችሁ ካደረጋችሁ ትወዱታላችሁን? እንግዲያውስ በግዴታ ሳይሆን ከፍቅርና ከፍቅር የተነሳ ብቻ ትእዛዙን እንድትጠብቁ ይፈልጋል። በቃ አንድ ጊዜ ከአንድ ሰው ጋር ስነጋገር በሬዲዮ የምታስተምር እስከሆነ ድረስ እንዲህና እንዲያ የማለት ግዴታ አለብህ አለኝ። ወዳጆቼ ዋናው ሐቅ ጌታን መውደዳችን ነው። ጌታን ከወደድነው እርሱ የወደደውንና ፈቃዱ የሆነውን ነገር እናደርጋለን። እርሱ የሚወደው ስለሆነ ቃሉን እሰብካለሁ ወይም እናገራለሁ። እርሱ የሚወደው ስለሆነ ቃሉን አስተምራለሁ። እግዚአብሔር የተመሰገነ ይሁን። ወዳጆቼ ከመውደቅና ከመነሳት በኋላ ጴጥሮስ ይህን እውነት ተምሯል። ጴጥሮስ ጌታን መካዱ ይታወሳል። ይህ ደግሞ ክፉኛ ልቡን አክስሎታል። ከትንሣኤው በኋላ ጌታ ለጴጥሮስ ተገለጠለትና የዮና ልጅ ስምዖን ሆይ ትወደኛለህን በማለት ጠየቀው። ዮሐንስ ምዕራፍ 21 ቁጥር 17ን ተመልከቱ። ወገኖቼ ጌታን ከወደዳችሁት ሕይወት ፍሬያማና ብሩህ ይሆንላችኋል። እስቲ ቁጥር 3ን እንይ። ምሕረትና እውነት ካንተ አይራቁ፣ በአንገትህ ሰራቸው፣ በልብህ ጽላት ጻፋቸው ይላል። ምሕረት ማለት በጎነት ማለት ነው። ልብ በሉ፣ ምሕረት ማለት በጎነት ማለት ነው። በሌላ በኩል ደግሞ ጸጋ ማለት ነው። ተመልከቱ፣ ምሕረት ማለት በሌላ በኩል ደግሞ ወይም በሌላ አነጋገር ጸጋ እንደ ማለት ነው። በመሠረታዊ ባሪው ወይም በቃሉ ስፋትና ጥልቀት ጸጋ ከበጎነት የላቀ ትርጉም አለው። በሙሴ በኩል ሕግ ተሰጥቶ ነበር፣ ጸጋና እውነት የተሰጠው ግን በኢየሱስ ክርስቶስ በኩል ነበር ይላል። ወዳጄ ሆይ የኢየሱስ ክርስቶስን ሕግና ሥርዓት በልብህ ጽላት ጻፋቸው፣ በአንገትህም ሠራቸው። ቁጥር 4ን እንመልከት። በእግዚአብሔርና በሰው ፊትም ሞገስንና መልካምን ዝናን ታገኛለህ ይላል። በሚከተሉት ሁለት ጥቅሶች ደግሞ ብዙዎቻችን የለመድናቸውና በቃላችን ያጠናናቸው እንደሆኑ እርግጠኛ ነኝ። እንዲህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ እርሱም ጎዳናህን ያቀናልሃል ይላል። ቁጥር 5ና 6ን ልብ ይሏል። እነዚህ ቃላት የሚያነጣጥሩት የእግዚአብሔርን ቃል በትጋት በሚያጠና ሰው ላይ ነው። አስተዋላችሁ? እነዚህ ቃላት የሚያነጣጥሩት የእግዚአብሔርን ቃል በትጋት በሚያጠና ሰው ላይ ነው። የእግዚአብሔርን ቃል በሚሰማና ሰምቶም በሚታዘዝ ሰው ላይ ነው። ሐዋርያው ጳውሎስም ለጢሞቴዎስ ሲጽፍለት የእውነትን ቃል በቅንነት የሚናገር የማያሳፍርም ሠራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይለዋል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15ን ይመለከቷል። ወዳጄ ሆይ የእግዚአብሔርን ቃል የምታጠና ምሕረትንና እውነትን የተረዳህ ከሆነ እነዚህን ነገሮች ማጥብቀህ ከያዝህ የእግዚአብሔር በረከት ካንተ አይርቅም። በፍጹም ልብ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን ወቅ እርሱም ጎዳናህን ያቀናልሃል ይላል። ምሳሌ 28 ቁጥር 26 ደግሞ በገዛ ልቡ የሚታመን ሰው ሰነፍ ነው ይላል። አስተዋላችሁ? ምሳሌ 28 ቁጥር 26 በገዛ ልቡ የሚታመን ሰው ሰነፍ ነው ይላል። በራሱ ማስተዋልና ጥበብ ሳይሆን በፍጹም ልቡ በእግዚአብሔር የሚታመን ሰው ግን የዚህ ተቃራኒ ነው። ሰነፍ ሳይሆን አስተዋይና ጠቢብ ነው። አንድ ሰው ሲያጫውተኝ የሚከተለውን እንደነገረኝ አስታውሳለሁ። ይህ ሰው ለአንድ ያደገኛ ጽሱሰኛ ለነበረ ወጣት ስለ ክርስቶስ ሊመሰክርለት ፈልጎ የኔ ወንድም እግዚአብሔር ይወድሃል ይለዋል። ያም ወጣት መልሶ እግዚአብሔር እንዲወደኝ አልፈልግም፣ ምክንያቱም እኔ ራሴን ወደዋለሁ፣ በእግዚአብሔር መታመን አልፈልግም፣ ምክንያቱም በራሴ ዕውቀትና አቅም እታመናለሁ ሲል ይመልስለታል። በገዛ ልቡ የሚታመን ሰው ሰነፍ ነው የሚለውን ቃል ጠቅሶለት ቢሆን ኖሮ ምንኛ የተሻለ ይሆን ነበር። ወገኖቼ ሁኔታዎች ቢመቹም ባይመቹ፣ ነገሮች ቢቃኑም ቢጣመሙም፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። ወገኖቼ እግዚአብሔር በብዙ ውጣ ውረድ መርቶኛል፣ የምትታመኑበት ከሆነ እናንተንም እንደሚመራችሁ በፍጹም እርግጠኝነት ልነግራችሁ ፈልጋለሁ። በመንገድህ ሁሉ እርሱን እወቅ እርሱም ጎዳናህን ያቀናልሃል ይላል ቃሉ። እኔ ራሴ ይህን እውነት የተማርኩት ከብዙ መውደቅና መነሳት በኋላ እንደነበር ልደብቃችሁ አልፈልግም። ከተራራው ስብከቱ እንደምንመለከተው ጌታ ኢየሱስ ዓይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል ብሏል። ማቴዎስ 6 ቁጥር 22ን ተመልከቱ። ይህ በጣም አስገራሚ እውነት ነው። ከእግዚአብሔር ጋር ያለን ግንኙነት ቢስተካከል ሌላው ነገራችንም እንዲሁ ይስተካከላል። ያኔ ሁለንተናችን ብሩህ ይሆናል። አሁን ደግሞ ቁጥር 7 እና 8 ላንብብላችሁ። በራስ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋትም ራቅ፣ ይህም ለሥጋህ ፈውስ ይሆንልሃል፣ ለአጥንትህም ጠገን ይላል። እግዚአብሔርን ፍራ፣ ከክፋትም ራቅ ይላል ቃሉ። ሐዋርያው ጳውሎስም ጢሞቴዎስን ሲመክረው የጌታን ስም የሚጠራ ከዓመፅ ይራቅ ይለዋል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ከክፋት መራቅ ለመንፈሳዊ ሕይወታችን ብቻ ሳይሆን ወዳጆቼ ለሥጋዊ ሕይወታችንም ይጠቅማል። እስቲ ቁጥር 9ና 10ን ደግሞ አንድ ላይ እንመልከት። በሀብት መባረክ የሚያስተላልፈው መንፈሳዊ መልእክት አለው ይህ ክፍል። እግዚአብሔርን ከሀብት አክብር፣ ከፍሬም ሁሉ በኩራት ጎተራህም እህል ይሞላል፣ መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች ይላል። ቁጥር 9ና 10ን በኋላ በደንብ ተመልከቱ። ይህ ክፍል ቀደም ብዬ እንደተናገርኩት በሀብት መባረክ የሚያስተላልፈው ወይም የሚያስከትለው መንፈሳዊ መልእክት አለው። ይህ የሚያመለክተው ምንም ነገር ወደ ኋላ ሳንል ሙሉ በሙሉ ለእግዚአብሔር መስጠትን ነው። ለእስራኤላውያን ምድሪቱን በሰጣቸው ጊዜ እግዚአብሔር ምድሪቱ የኔ ናት፣ እኔ ደግሞ የእናንተ እንዲሆን ሰጠኋችሁ ብሏቸው ነበር። እስራኤል ለእግዚአብሔር አስራት ማውጣት ነበረባት። ሁሉም ነገር የእግዚአብሔርና ከርሱ የተገኘ እንደሆነ ለማሳየት ሰብል በሚደርስበት ጊዜ የመከሩን በኩራት ለእግዚአብሔር ያቀርቡ ነበር። በኪሳችን ያለው ገንዘብ ወዳጆቼ ለእግዚአብሔር የተሰጠ ካልሆነ በቀር ለእግዚአብሔር ተሰጥተናል ብለን ማውራት አጉል አስመሳይነት ነው። ይህን ልብ በሉልኝ፣ እውነቴን ነው የምላችሁ። በኪሳችን በሳጥናችን በእጃችን ያለው ገንዘብ ለእግዚአብሔር የተሰጠ ካልሆነ በስተቀር ለእግዚአብሔር ተሰጠናል ብለን ማውራት አጉል አስመሳይነት ነው። ማንኛውንም ነገር የሰጠን እግዚአብሔር ነው አይደለም እንዴ? አዎ። አንዳንድ ሰዎች ግን ሰርቼ ያገኘሁት እስከሆነ ድረስ ገንዘቤ የኔ ነው ሲሉ ይከራከራሉ። ሰርተን እንድናገኝ ጤና የሰጠንስ ማን ነው? ሥራውን የሰጠንስ ማን ነው? ገንዘብ የምናገኝበትን አቅም የሰጠን ማን ነው? ይህን ሁሉ የሰጠንና ያደረገልን እግዚአብሔር አምላካችን መሆኑን በማመን ልናመሰግነው ይገባል። የአንድ ሰው መንፈሳዊነት ወዳጆቼ ለገንዘቡም ቢሆን መትረፍ አለበት። እውነቴን ነው የምላችሁ። አስተዋላችሁም? የአንድ ሰው መንፈሳዊነት ለገንዘቡም ቢሆን መትረፍ አለበት። በሕይወቴ ባገለገልኳቸው አያሌ ዓመታት ውስጥ የተረዳሁት ነገር ቢኖር ብዙ የሚያወሩ ሰዎች ገንዘባቸውን ለመስጠት ግን ንፉግ መሆናቸውን ነው ያየሁት። በቤተ ክርስቲያን አስተዳደር ውስጥ ጣልቃ ካልገባን የሚሉ ወገኖች ገንዘብን ለጌታ ሥራ ስለመስጠት አብይ ሐሳብ ተደርጎ ሲነሳና ውይይቱ ሲከፈት ግን ወደ ኋላ ማፈግፈግ ይጀምራሉ። እንደሚባርካቸው ቃል የገባላቸው ባላቸው ነገር ሁሉ እግዚአብሔርን የሚያከብሩት ነው። አስተውሉ ወዳጆቼ፣ አስተዋላችሁ? አምላካችን እንደሚባርካቸው ቃል የገባላቸው ባላቸው ነገር ሁሉ እግዚአብሔርን የሚያከብሩትን ሰዎች ነው። እስቲ አሁን ደግሞ ስለ ጌታ ተግሣጽ የሚያወራውን ቁጥር 11 እና 12ን አብረን እንመልከት። ልጄ ሆይ የእግዚአብሔርን ተግሣጽ አትናቅ፣ በገሠጸም ጊዜ አትመረር፣ እግዚአብሔር የወደደውን ይገሥጻልና አባት የሚወደውን ልጁን እንደሚገሥጽ ይላል። ልጆቹ እንደ መሆናችን መጠን እግዚአብሔር ገሥጾናል። እግዚአብሔር የራሱን እንጂ የሰይጣንን ልጆች እንደማይገሥጽ መዘንጋት የለብንም። እግዚአብሔር ልብ በሉ የእግዚአብሔር ልጆች ለመሆናችን አንዱ ማስረጃም ይሆነው መጽሐፈ ኢዮብ እነሆ እግዚአብሔር የሚገሥጸው ሰው ምስጉን ነው። ስለዚህ ሁሉን የሚችለውን የአምላክን ተግሣጽ አትናቅ። እርሱ ይሰብራል ይጠግንማል፣ ያቆስላል እጆቹም ይፈውሳሉ ይላል። ኢዮብ ምዕራፍ 5 ከቁጥር 17 እስከ 18 ያለውን ተመልከቱ። ኢዮብ 5 ቁጥር 17 እና 18ን ተመልከቱ። አንዳንድ ጊዜ ለምን ተቆነጠጥኩ? እግዚአብሔርስ በቦታውም የለም? እንዴስ ለምን ሆንኩኝ? እያልን በእግዚአብሔር ላይ የምንመረርና ክሳችንን የምናነሳ ብዙ ሰዎች አለን። አዎ ወዳጆቼ፣ እግዚአብሔር የሚወደውን ልጁን ይቀጣል። ተግሣጽ ስንል ቅጣት ማለታችን አይደለም። ወንጀለኛ ይቀጣል። ሥርዓትና ቀናውን መንገድ ይዞ እንዲሄድ ልጅ ይገሠጻል። እንግዲህ ልጆቹ እንደ መሆናችን መጠን እግዚአብሔር እኛ ላይ የሚያደርገውም ይህንን ነው። ጥበብን በማግኘት የሚገኝ ደስታን በተመለከተ ደግሞ ቁጥር 13ን ተመልከቱ። ጥበብን የሚያገኝ ሰው ምስጉን ነው፣ ማስተዋልንም ገንዘቡ የሚያደርግ ይላል። ክርስቶስ ጥበባችን ነው፣ ክርስቶስ ማስተዋላችን ነው። እርሱን ያገኘ ምስጉን ነው። በወርቅና በብር ይላል ቁጥር 14 ደግሞ በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላልና ይላል። ይህ ደግሞ ጥበብ የራሷ ትምህርት ቤት እንዳላት ይናገራል። ጥበብ ቀደም ብለን ከተመለከትናቸው ሌላይቱ ሴት ተነጻጻሪ በሆነ መልኩ ቀርባለች። በንስታይ ጾታ መጠራቷም በዚህም ምክንያት ነው። ከቀይን ቁም ትከብራለች። የተከበረም ነገር ሁሉ አይስተካከላትም። በቀኟ ረጅም ዘመን ነው፣ በግራም ባለጠግነትና ክብር ይላል ቁጥር 15 እና 16። እርሱን የሚያገለግሉ ረጅም ዘመን እንደሚኖሩ እግዚአብሔር ተስፋ ሰጥቷል። መንገዷ የደስታ መንገድ ነው፣ ጎዳናዋም ሁሉ ሰላም ነው። እርሷ ለሚይዟት የሕይወት ዛፍ ናት፣ የተመረኮዘባትም ሁሉ ምስጉን ነው ይላል ቁጥር 17 እና 18። መንፈስ ቅዱስ የእግዚአብሔርን ቃል የሚገልጥላቸው የእርሱን ፈቃድ ለማወቅ ተግተው ለሚያጠኑትና ለሚመረምሩት እንጂ ለሰነፎችና ዳተኞች አይደለም። በአሁኑ ዘመን ትልቁ ችግር ግን ሰዎች የእግዚአብሔርን ቃል ለማጥናት መሥዋዕትን መክፈል አለመፈለጋቸው ነው። በተቻለ መጠን ስንፍናቸውን መንፈሳዊ በሚመስሉ ባዶ ቃላትና ፍሬቢስ እንቅስቃሴ መተካት ይፈልጋሉ። ጨዋነታቸውና በጎ ቃላቶቻቸውን አላዋቂነታቸውን ለመሸፈኛ ይጠቀሙበታል። ይሁን እንጂ የእግዚአብሔርን ቃል ላለማጥናት ምንም አይነት ምክንያት ወይም ሰበብ ብናቀርብ ማምለጫ ሰበብ ሊሆነን አይችልም። እርግጥ ነው ወገኖቼ፣ በትጋት የእግዚአብሔርን ቃል ማጥናት አድካሚ ሊሆን ይችላል። ይሁን እንጂ የጥበብ መንገድ የደስታ መንገድ ነው፣ ጎዳናዋም የሰላም መንገድ ነው። እግዚአብሔር በጥበብ ምድርን መሠረተ፣ በማስተዋልም ሰማያትን አጸና። በእውቀቱ ቀላያት ተቀደዱ፣ ደመናትም ጠልን ያንጠባጥባሉ ይላል ቁጥር 19 እና 20። እኔና እናንተ የምንኖረው ወገኖቼ በሥርዓትና በሕግ በሚተዳደር ፍጥረት ዓለም ውስጥ ነው። ይህን አስመልክቶ ዶክተር መጊ ሲናገሩ ሕዋን ለማጥናት በሚደረግ ምርምር ተሳትፎ ያላቸው ብዙ ክርስቲያን ሳይንቲስቶችን አውቃለሁ አሉ። አንዳንዶቹም የራዲዮናችን ፕሮግራም ተሳታፊዎች ናቸውና ስለ እነርሱ እግዚአብሔርን አመሰግናለሁ። አንዳንድ ሰዎች ግን ባደረጉት ምርምር በጣም ከመኩራራታቸው የተነሳ ከእግዚአብሔር ይልቅ ያወቁ ይመስላቸዋል። እንደ እውነቱ ከሆነ እነዚህ ሰዎች የራሱን የእግዚአብሔርን ፍጥረት ከመመርመር ውጪ ምንም ከራሳቸው ያደረጉት ነገር የለም። ፍጥረት ዓለም መመሪያና ሕግ እንዲሁም ደንብ አለው። እንዲሁ በድንገት የተገኘ ቢሆን ኖሮ ግን ምንም ሕግ ወይም ሥርዓት አይኖረውም ነበር አሉ። እውነታቸውን ነው። እግዚአብሔር ወገኖቼ በጥበቡ ዓለማትን ፈጠረ። መመሪያና መተዳደሪያ ሥርዓትም አበጀላቸው። ይበልጥ ብናውቀው፣ ይበልጥ ስለ መንገዶቹና ስለ ጥበቡ ብንረዳ ከምንጊዜውም በበለጠ ሁኔታ እግዚአብሔርን እንደምናደንቀው እርግጠኛ ነኝ። እግዚአብሔርን መንገዱንና ጥበቡን የምናውቀው ደግሞ በቃሉ አማካይነት ነው። ቁጥር 21 እና 22 እንዲህ ይላል፣ ልጄ ሆይ እነዚህ ከዓይኖች አይራቁ፣ መልካም ጥበብንና ጥንቃቄን ጠብቅ ይልና ቁጥር 22 ላይ ደግሞ ለነፍስህም ሕይወት ይሆናሉ ለአንገትህም ሞገስ ይላል። ከዓይኖች አይራቁ የሚለው የእግዚአብሔርን ዕውቀትን ነው። ልብ በሉ፣ ከዓይኖችህ አይራቁ የሚለው ቃል የእግዚአብሔርን ዕውቀት ለማመልከት ነው። ሕይወትና ጸጋ የሚገኘው የእግዚአብሔርን ቃል በማጥናት እንደሆነ ነው ጠቢቡ የሚናገረው። ለኔም ለእናንተም በእውነት የእግዚአብሔርን ቃል የምናጠናበትን ልብ እግዚአብሔር በእውነት ይፍጠርልን። አዎ ወዳጆቼ፣ ይህንን የራዲዮ መልእክትስ ማዳመጥ ብቻም ሳይሆን የተማራችሁትንም እውነት ከዚህ ከቃሉ ያገኛችሁትንም እውነት አጥኑት። እግዚአብሔር ደግሞ እምነታችሁን ያጎለብቷል። እግዚአብሔር ቤታችሁን ይባርካል፣ ውጪያችሁንም ይባርካል። ጌታ ለዘላለም እየተመሰገነ ይሁን። ታዲያ እግዚአብሔር ይህንን ሲያደርግ በሕይወታችን ድንቅ ነገር አላደረገምን? አዎ እግዚአብሔር ድንቅ ነው። ቻችን እስካሁን ስታዳምጡ በነበረው የመጽሐፍ ቅዱስ ትምህርታችን እንደተባረካችሁ እናምናለን። እስቲያይቶ ወይም ጥያቄ ቢኖራችሁ ለመጽሐፍ ቅዱስ ትምህርት በራዲዮ ዝግጅት ክፍል ደግመዋለሁ። ለመጽሐፍ ቅዱስ ትምህርት በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብትልኩልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። ቀሪዎቹ የአማርኛ ዝግጅቶቻችን ጋር እንድትቆዩ እየጋበዝናችሁ በእኛ በኩል ደናደሩ በማለት እንሰናበታችኋለን።